ፋሲካ ስለሆነ እንግዲህ እኔና እናንተ ሁለት አዲስ ዓመት፣ ሁለት ፋሲካ፣ ሁለት ገና በጣም ስለምናከብር የታደልን ሰዎች ነን እና የዮሐንስ ወንጌል እዛው ምዕራፍ 12 ከቁጥር 20 እስከ 36 ባለው ሐሳብ ላይ ጥቂት ነገሮችን አብረን እንካፈላለን። ርዕሱ የሚለው ምንድን ነው? እሱ ክብረት በውርደት የማይገጥም ነገር ነው አይደለ? በጣም ክርስትና ውስጥ አንደኛው በጣም ለሰዎች የማይገባን ነገር ምንድን ታውቃላችሁ? ኢየሱስ ክርስቶስ በመሞት ሕይወታችሁን አድኑ፣ መስቀል ተሸክማችሁ ሕይወትን አትርፉ፣ ራሳችሁን ካዱና በሕይወት ኑሩ፣ ያላችሁን ሸጣችሁ ተከተሉኝ። እነዚህ ነገሮች በጣም የማይገጥሙ ናቸው እና በዚህ ሀገር ቋንቋ የፓራዶክስ ብለው የሚሉት ነገር ነው እና በጣም ሊገናኝ የማይችል ነገር ግን ጥልቅ የሆነ እውነትና እውቀት ያለበት ነው። ባለፈው ስንናገር አንደኛው ቆሮንቶስ ምዕራፍ አንድ ላይ የመስቀሉ ቃል ለሚጠፉት ምንድን ነው አለን? ሞኝነት ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ስለዚህ የእግዚአብሔር ጥበብ ሲገለጥ በክብረት ውስጥ ምን አለ አለ? ውርደት አለ። ከመክበር በፊት መውረድ ውርደት አለ። ስለዚህ ወርደን ነው ወደ ክብረት የምንሄደው። ክብረት ከመምጣቱ በፊት የሚደረጉ ነገሮች አሉ እና በጣም ደጋግመን በጣም እንድናስበው በጣም ደጋግመን እንድንወያየው እንድንነጋገረው እንድናሰላስለው የሚገባን ነገር ምንድን ነው ታውቃላችሁ? መስቀሉ። በጣም መስቀሉ ከጠፋብን ሁሉ ነገር ጠፍቶብናል። ምክንያቱም ቁልፉ እርሱ ስለሆነ ማለት ነው። መስቀል ሲኖር ነው ትንሣኤ የሚኖረው አይደለ? መስቀል ካለ ከፍታም አለ። ኢየሱስ ክርስቶስ መስቀሉን ሲመለከት እኮ የእሱን የራሱን ከፍታ ነው የሚያይ የነበረው እና ቁጥር 20 ጀምሮ ሳነበው እንደዚህ ይላል። በበዓሉም ሊሰግዱ ከወጡ አንዳንዶቹ ዮሐንስ ወንጌል ምዕራፍ 12 ከቁጥር 20 ጀምሮ በበዓሉ ሊሰግዱ ከወጡ አንዳንዶቹ የግሪክ ሰዎች ነበሩ። እነርሱም ከገሊላ ቤተ ሳይዳ ወደሚሆን ወደ ፊልጵስዩስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መልሶ ለእንድርያስ ነገረው። እንድርያስና ፊልጶስ መጥተው ለኢየሱስ ነገሩት። ኢየሱስ መለሰላቸው እንዲህ ሲል የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ክብረት በውርደት ማለት ኢየሱስ ምን አለ? የሰው ልጅ ይከብር ዘንድ ሰዓቱ ምን ብሏል? ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ፓራዶክስ ምን? የስንዴ ቅንጣት ወድቃ ካልሞተች በስተቀረ ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል። ሌላ ፓራዶክስ። ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። መጥላት መጠበቅ፣ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚያ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። አሁን ነፍሴ ታውካለች። ምን እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁኝ። አባት ሆይ ስምህን አክብረው። ስለዚህም አከበርኩት፣ ደግሞ አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩት ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎችም መልአክ ተናገረው አሉ። ኢየሱስም መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም። አሁን የዚህ ዓለም ፍርድ ስደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከዚህ ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። በምን አይነትም ሞት ይሞት እንዳለው ሲያመለክታቸው ይህን ተናገረ። እንግዲህ ሕዝቡ እኛስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል፣ አንተስ የሰው ልጅ ከፍ ከፍ ይል ዘንድ እንዲያስፈልገው እንዴት ትላለህ? ይህ የሰው ልጅ ማን ነው ብለው መለሱለት። ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ ተመላለሱ። በጨለማም የሚመላለስ ወዴት እንዲሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላቸው። በጣም ብዙ ፓራዶክሶችን ከዚህ ውስጥ ማውጣት እንችላለን። ወደዚህ ወደ አምልኮ ስፍራ የመጡትን እነዚህ ግሪካውያን የጠየቁትን ጥያቄ ስንመለከት በጣም የሚገርም ጥያቄ ነው። ጌታው እባክህን ኢየሱስን ለማየት እንፈልጋለን ብለው ፊልጶስን ጠየቁት ይላል። ወደ እኔና ወደ እናንተ ይህንን ጥያቄ ስንመልሰው ስናዞረው እኔና እናንተ ማየት የምንፈልገው ምንድን ነው? ዛሬ ያለችዋ የክርስቶስ አካል ቤተ ክርስቶስ ቤተ ክርስቲያን፣ ስለ መስቀሉ ስናስብ መስቀሉ ሊያሳየን የሚፈልገው ነገር አለ። የመስቀሉን ዋጋ ሊያሳንስብን የሚችል የትኛውም ነገር በእኔና በእናንተ ሕይወት ውስጥ በጣም ልንታገሰው የማንችለው በፈረንጅኛው አፍ ቶለሬት ልናደርገው የማይገባን ማለት ነው። ልንታገሰው የማይገባን ነገር መስቀሉን የሚያሳንስብን ነገር። አንዳንድ ቤተ ክርስቲያናት እንደዚህ አይነት ልማድ አላቸው ሲባል ሰምቻለሁ፣ አንብቤ ያለሁኝ። የፑልፒታቸው እንትን ላይ በትልቁ የሚጽፉት ነገር ምንድን ነው? እሱ ኢየሱስን ለማየት እንፈልጋለን። ሰባኪው ሲወጣ መጽሐፍ ቅዱሱን መስበኪያውን ከማስቀመጡ በፊት የሚያየው ምንድን ነው? እሱ ኢየሱስን ለማየት እንፈልጋለን። ማለት የእኔን የግል የሆነውን አስተያየት፣ አመለካከት፣ ልምምዴን አለ አይደለ? በቃ እኔ እጄን ስዘረጋ አገር ሁሉ ሲወድቅ፣ እኔ ቆሜ ስዘምር በቃ አጋንንት ሲጫጫ ምናምን አይነት ብለን እንደዛ አይነት ይሄ ሽለላ ውስጥ እንዳንገባ ማንን ማየት እንፈልጋለን? ኢየሱስን። አይናፍቃችሁም ኢየሱስን ማየት? ማለት በቃ ኢየሱስ ክርስቶስ የከበረው የላቀው ጌታ ማለት ነው። ሰዎች ሲናገሩ ሊናገሩለት የሚገባቸውን ክርስቶስን እንዲናገሩለት። ያለንበት ዘመን በጣም ፈታኝ ዘመን ነው። የመጨረሻውን ዘመን መጨረሻነት የሚያረጋግጥልን ዘመን ነው። አገር ቤት ባለፈው የሄድኩኝ ጊዜ በጣም በቃ እንደው ልቤን የሰበረው ነገር ምንድን ነው? እሱ መድረኩ ላይ የመጀመሪያው ሰውዬ መድረክ ላይ ፕሮግራም ለመምራት ሲወጣ የሚናገረው ስለ ቤተ ክርስቲያኑ መስራችና መሪ፣ ከዛ ደግሞ የሚቀጥለው ማስታወቂያ የሚናገረው ሰውዬ ሲወጣ አስቀድሞ የሚናገረው ስለ ቤተ ክርስቲያኒቱ መስራችና መሪ፣ የሚሰብከውም ሰውዬ ሲወጣ የሚናገረው ስለ ቤተ ክርስቲያኒቱ መስራችና መሪ። ምልላችሁ ፈልጌ ነው እነሱና ኢየሱስ አይነት ነገር እንደማለት ነው፣ ጎን ለጎን እና በጣም በአሪፍ ፕሮግራም ውስጥ ማለት ነው፣ በአሪፍ ነገር ውስጥ። ይሄን የምላችሁ በጣም ጳውሎስ ታስታውሱ እንደሆነ ፊልጵስ ምዕራፍ 3 ላይ ምን አላቸው ይላል? አሁንም ደግሜ ስለ እንደነዚህ ላሉ ነገሮች ልጽፍላችሁ ግድ ይለኛል፣ ምዕራፍ 3 ቁጥር 1 ላይ። ምክንያቱም ምንድነው በመካከላቸው የነበሩ ሐሰተኛ መምህራን ውሾች ብሎ የሚጠራቸው ባለፈው ፊልጵስ ውስጥ ስንመለከት ያየ ነው አል ከክርስቶስ ይልቅ ሌላን ነገር የሚሰብኩ ከክርስቶስ ይልቅ ሌላን ነገር አጉልተው የሚያሳዩ በጣም ክርስቶስን ልናይ እንፈልጋለን። ወገኖች ኢየሱስ ክርስቶስን ልናይ በጣም ያስፈልገናል። በጣም ይሄ ልባችን በጣም ቅዱስ በሆነ ቅናት እንደው በጣም ሊቆጣ አለ አይደል፣ በቃ ልባችን ሊቃጠል፣ አይ ሰዎች የራሳቸውን ነገር ሲነግሩን በጣም ልንጠየፈው። ሙሴ እኮ የቸገረው ነገር እኮ ያየውን ክብር ሄዶ ለእስራኤል ሕዝብ መናገር አይደለም፣ አይ ወጥቶ እኔ በጣም ተቀብቻለሁኝ እና በቃ ክብሩ እኮ በቁጥቋጦ መካከል እንደሚንጎገቦግ እሳት ሲቃጠል አይቻለሁ ብሎ በማስፈራራት ሁሉ መንገር ይችል ነበረ። በጣም ሙሴ የገባው ነገር ግን እንዴት አድርጌ ነው አረ ለዚህ ህዝብ ያንተን ማንነት ማስረዳት ማሳየት የምችለው? በጣም የደመቁ የሸበረቁ ነገሮች በጣም አሉ አረ በየቤተ ክርስቲያናቱ አሁን። ኤግዛክትሊ አለ። በጣም አንድ አሳየህኝ የሚባል ወንድም በጣም አርቲፊሻል ጭስ በሚል የጻፈው አንድ አጭር አርቲክል አለ እና በየመድረኩ ላይ ድምቅምቅ ያለ መብራት ተደርጎ ማለት ነው። በቅርቡ በጣም ኢትዮጵያ ውስጥ በሚገርም ሁኔታ የ24 ሚሊዮን ብር ስክሪን በአንድ ቸርች መድረክ ላይ ተገጥሞ በጣም ሲጨበጨብለት ደምቆ በጣም በቃ ጌታ ይመስገን ሲባልለት፣ ጌታው እባክህን ኢየሱስን ለማየት እንፈልጋለን። በጣም ልብ ይሰብራል ወገኖች። ማካርተር አንድ ስብከቱ ላይ ስሰማ አንድ ጊዜ ምን አለ፣ እሱ የሚሰብክበት ፑልፒት ላይ ምንም አይነት ከጀርባ የሚታይ እንትን የለም፣ የእሱን ምስል አጉልቶ የሚያሳይ ነገር የለም። እና ቸርቹ ደግሞ በጣም ሜጋ ቸርች ነው፣ ባለሳሳ 3500 አይነት ያህል ሰው በአንድ ጉባኤ ላይ ይሰበሰባል። እና ፑልፒቱ ላይ በቃ እንግዲህ ከሩቅ ሆናችሁ ስታዩት ሰውየው ራሱ አይታያችሁም። ምን ብሎ ተናገረ? እኔ ከኋላዬ ጃይንት የሆነ ስክሪን የኔን ምስል እንድታዩ አያስፈልጋችሁም አለ። የሚያስፈልጋችሁ ይሄንን ቃል እንድትሰሙ ነው። የኔ ምስል አያስፈልጋችሁም። አይ ቲንክ በጣም ይሄ ሰው ኢየሱስን ለማየት እንፈልጋለን ብለው በጉጉት ውስጥ ያሉ ሰዎች የሚያስፈልጋቸውን ነገር ለማቀበል የቆረጠ ውሳኔ ያለው ሰው ነው። ስለሱ ካነሳው አይቀር አንድ ትልቅ ኮንፈረንስ ተዘጋጅቶ በድንገት መብራት ጠፋ ማለት ነው። ቸርች ውስጥ መብራት ሲጠፋ በጣም ሂስቶሪክ የሆነ ሞመንት ነው። ያ ሞመንት መብራት ሲጠፋ በጣም በትንሽዬ መብራት ህዝቡ ቁጭ እንዳለ ማለት ነው። መስበኩን ቀጥሏል እና አልበርት ሞለር የሚባል አይ ቲንክ የባፕቲስት ሰሚናሪ ቸርች ፕሬዚደንት ያቺን ሞመንት ፎቶ አንስቶታል። መብራት ጠፍቶ በዛ ጨለማ ውስጥ ያቺን ፒክቸር አድርጎ እና አንድ የእሱን የ50 ዓመት በዓል ሲያከብሩ በጣም በሚገርም ሁኔታ ስጦታ አድርጎ በትልቁ ያንን ፒክቸር ፕሪንት አውት አድርጎ አምጥተው ሰጡት እና ፕሪች ደ ወርድ የሚል ነው ርዕስ የሰጡት ማለት ነው። ቃሉን ብቻ ስበክ። ቁም ነገሩ አሁን ምንድን ነው? እሱ ሰዎች የእግዚአብሔርን ቃል ክርስቶስን ማግኘት አለባቸው። በጣም በእኔና በእናንተ ውስጥ ሊቃጠል የሚገባው ነገር ጌታ ሆይ ጌታው እባክህ ኢየሱስን ለማየት እንፈልጋለን። ኢየሱስ በአንድ ስፍራ ምን ብሎ ተናገረ? ምን ልታዩ ወደ ምድረ በዳ ወጣችሁ? ኢየሱስ ራሱ ነው ደግሞ ይህን ጥያቄ የሚጠይቀው። ምን ልታዩ ወደ ምድረ በዳ ወጣችሁ? እኔና የእናንተን በጣም ከጌታ ጋር ያለንን ቅርበት የሚወስነው እኔና የእናንተ የልብ ፍላጎታችን ነው። በጣም ወደ ቸርች፣ ወደ ህብረት፣ ወደ ማህበር ስንመጣ በጣም ለማየት የምንፈልገው የምንጓጓው አንድ ነገር ነው፣ ክርስቶስን ነው። ህብረታችን በጣም አስፈላጊ ነው፣ ግን በጣም ይሄ ከክርስቶስ ጋር ያለን ግንኙነት ለእኔና ለእናንተ ህይወት ወሳኝ ስለሆነ እና ከምስራቅ የመጡት እነዛ ሰባ ሰገሎች የተወለደውን መሲሁን አዳኙን ለማየት ምን አደረግን አሉ? መጣን አሉ። ሄደው ሄሮድስን የጠየቁት ጥያቄ ምንድን ነው? እሱ የእሱን ኮከብ ተመልክተን ማንን ለማየት መጣን? መሲሁን ለማየት መጣን። ከምስራቅ በጣም ከሩቅ ነው የመጡት። እዚህ ላይ የምትመለከቷቸው ከግሪክ የመጡ ደግሞ እንግዲህ ከምዕራቡ የመጡትን ስትመለከቱ ደግሞ እነዚሁም ሰዎች ሊያዩ የሚፈልጉት ምንድን ነው? እሱ ክርስቶስን ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ ከዚያም አለ አንዳንድ የአይሁድ ሃይማኖት መምህራን ፈሪሳውያን መምህር ሆይ አሉት፣ ኢየሱስን ማለት ነው፣ ከአንተ ታምራዊ ምልክት ማየትን እንፈልጋለን። የዚህ ተቃራኒ ማለት ነው ወገኖቼ፣ የክርስቶስን ማንነት ማየት በእርሱ ከሚሰራው ተአምር ይልቅ የበለጠ ነው። የክርስቶስ መስቀል ከየትኛውም ነገር በላይ የላቀና የከበረ ነው። ኢየሱስን ማየት እንፈልጋለን። እኔና እናንተ በእውነት ልናይ የምንፈልገው ምንድን ነው? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ለእኔና ለእናንተ የተሰጠንን አደራ ጳውሎስ ሲናገር የተሰቀለውን ክርስቶስን ምን እናደርጋለን አለ? እንሰብካለን። የትኛውም ነገር ወስዶን ሊያሳየን የሚገባው ክርስቶስን መሆን አለበት። እኔና የእናንተ ህይወት በየትኛውም አይነት ነገር ውስጥ ይለፍ፣ በየትኛውም አይነት መከራ ውስጥ እንለፍ እንሻገር፣ ወስዶ የሚያሳየን ክርስቶስን መሆን መቻል አለበት። የሰማርያዊቱ ሴት ከክርስቶስ ጋር ከተገናኘች በኋላ ሴትየዋን የሰፈሯ ሰዎች የሚያውቁበት ማንነት አላት። ነገር ግን መጥተው ያሏት ነገር ምንድን ነው? እሱ ከእንግዲህ የምናምነው አንቺ ስለነገርሽን ብቻ አይደለም፣ እኛ ራሳችን ሰምተነዋል። ይህ ሰው በእውነትም የዓለም አዳኝ እንደሆነ እናውቃለን። ኢየሱስን ማየት ሲችል ሰው የክርስቶስን ማዳን ማንነቱን መረዳት ይችላል። እንግዲህ ይህን ጥያቄ በጣም አብረን እንድንጠይቅ በጣም እፈልጋለሁ። እነዚህ ግሪካውያኑ የጠየቁት ጥያቄ የኔና የእናንተ በዚህ ዘመን ያለነው ሰዎች ይህንን ክርስቶስን እናይ ዘንድ መፈለግን ያንን እንድንጠይቅ ራሳችንን እንድንጠይቅ በጣም እፈልጋለሁ። ይሄ ጌታ የመጣው ባደረገው ተአምራት ሰዎች እንዲደመሙበት አይደለም፣ ነገር ግን በሰራው ሥራ አማካኝነት ከአባቱ ጋር ሰዎች ይታረቁ ዘንድ ወደዚህ ምድር መጥቷል። ትንሣኤው የክርስቶስን መስቀል የሚያሳየን ስለሆነ ማለት ነው። ቁጥር 23 እስከ 26 ያለውን ክፍል ስናነበው እንደዚህ ይላል። ኢየሱስም እንዲህ ሲል መለሰላቸው፣ የሰው ልጅ የሚከብርበት ሰዓቱ ደርሷል። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ሕይወቱን የሚወድድ ያጣታል፣ በዚህ ዓለም ሕይወቱን የሚጠላ ግን ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለውበት አገልጋይም በዚያ ይሆናል፣ የሚያገለግለኝንም አባቴ ያከብረዋል። ይሄ የሚሰቀለው ጌታ አሸናፊነቱን ያብራራበት መንገድ። አንድ ቅኔ ጸሐፊ የሆነ ቻርልስ ሮስ ዊድ የሚባል ሰው የጻፈውን በጣም ፖኤም በአማርኛ የተመለሰውን በጣም አንብቤ በጣም ነው የወደድኩትና የገረመኝ። ይህንን ሀሳብ በጣም ገላጭ ነው እና እንደዚህ ይላል። ታላቁ አሌክሳንደርና ኢየሱስ ክርስቶስ በ33 ዓመት እድሜያቸው ነው የሞቱት። እንግዲህ ጸሐፊው ሲጽፍ ማለት ነው፣ ሁለቱን በንጽጽር ሲያስቀምጣቸው፣ አንዱ ማለትም አሌክሳንደር በባቢሎን ሲሞት፣ ኢየሱስ ክርስቶስ ደግሞ በቀራኒው ሞተ። አንዱ ሁሉን ለራሱ ለማድረግ ዋጋ ሲከፍል፣ ሌላው ግን ለሌሎች ራሱን ዋጋ አድርጎ ሰጠ። አንዱ በዓለም ያለውን ዙፋን ሁሉ ሲቆጣጠር፣ ኢየሱስ ግን መቃብርን ያዘ። ለግሪካውያኑ አሌክሳንደር በመሞት በሰይፉ ዙፋን ሲገነባ፣ ኢየሱስ ክርስቶስ ግን በፈቃዱ ራሱን በመስጠት በሞት ሌሎችን አዳነ። ታላቁ አሌክሳንደር እና ኢየሱስ በ33 ዓመት ዕድሜያቸው ሞተዋል። ግሪካውያኑ ሰውን ሁሉ ባሪያ አደረጉ፣ አይሁዳውያን ደግሞ ሰውን ሁሉ በክርስቶስ ነፃ አደረጉ። አንዱ ዙፋን በደም ሲገነባ፣ የአሌክሳንደር ዘ ግሬት ዙፋን ማለት ነው፣ የኢየሱስ ክርስቶስ ዙፋን ግን በፍቅር ተገነባ። አንዱ ከምድር ሲወለድ፣ ሌላኛው ከሰማይ መጣ። አንዱ ለዓለም ዓለሙን ሁሉ ሲገዛ፣ ሰማይንና ምድርን ሲያጣ፣ አሌክሳንደር ማለት ነው፣ ሌላው ግን ለእርሱ የሆነውን ሁሉ በፈቃዱ በመተው ሁሉን የራሱ ሊያደርግ ወደሚችልበት ወደዛ ክብር ራሱን ዝቅ አደረገ። ግሪካውያኑ ለዘላለም ሲሞቱ፣ አይሁዳውያኑ ደግሞ ለዘላለም ይኖራሉ። ሁሉን በፈቃዱ ሲያጣ የሚሰጠውን ሁሉ ያሸንፋል ብሎ ስለ እነዚህ ሁለት አስገራሚ በታሪክ ውስጥ የነበሩ ሰዎች ወይም ደግሞ ታሪክ በዚህ መልኩ አስቀምጦልናል። እንግዲህ አስቡ፣ ኢየሱስ ክርስቶስ ስለ ራሱ ሲናገር የሚሰቀለው ጌታ አሸናፊ እንደሆነ፣ በጎልጎታ በሚደረግ መስዋዕትነት ይሄ ጌታ ብዙዎችን ወደ ራሱ እንደሚያመጣ፣ የስንዴ ቅንጣት ካልሞተች በስተቀር በመሞት ብዙ ጊዜ የኔና የእናንተ በጣም ትልቁ ፍላጎታችን በአንድ ነገር ላይ የሆነ ነገር ሰርተን አድርገን መገኘት ነው። ግን አይደል፣ በዛ ፕሮሰስ ውስጥ ግን ማለፍ ግን በጣም ይከብደናል። ግን ቶሎ የሆነች ነገር ላይ ደረስ ማለት እንፈልጋለን። ግን በጣም የኢየሱስ ክርስቶስ ምሳሌ ግን ይሄ በክብረት በውርደት ውስጥ ብሎ ሲናገር ዋጋ የሚጠይቅ ነገር ነው። የትኛው ኑሮ? ከመስቀሉ ጋር ያለን ኑሮ። የጌታችን የኢየሱስ ክርስቶስ የቀራኒዮ እሳቤ በዛን ዘመን ከነበሩት በጣም ይለያል። ቀራኒዮን ሰዎች የሚመለከቱት እንደ ማብቂያ፣ እንደ ውርደት አለ፣ እንደ ውድቀት ነው የሚመለከቱት። ኢየሱስ ክርስቶስ ግን ከዛ ያለፈ እይታ ነበር። ኢየሱስ ክርስቶስ እንዴት አድርጎ ነው የመስቀሉን ሞት መከራውን የክብረቱ ምክንያት እንደሆነ የተመለከተው ብለን ስንል፣ የመጀመሪያው ከመስቀሉ በስተጀርባ ያለውን ታላቅ ክብር አስቀድሞ መመልከት ችሎ ነበር። ዕብራውያን ምዕራፍ 12 ቁጥር 2 ላይ ባለፈው ሳምንትም አንስቼዋለሁ። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧልና። በጣም እኛ ቶሎ ኩዊክ የሆኑ ነገሮች በጣም እንፈልጋለን አይደለ? የሆነ ነገር አግኝተን ደስ እንዲለን እንፈልጋለን። አብሮኝ የሚሰራ አንድ ሰው አለና በጠዋት ቺፕስ እና ሶዳ በጣም ይጠጣል ይበላል ማለት ነው እና ደግሞ ይቆይና ብለድ ፕሬሸሬ በጣም አስቸገረኝ ይላል እና እዛ ማለት ምን አልኩት፣ እንዲሁ ስለሚያወራኝ ማለት እና ታዲያ ይቺን ነገር ለምን አተዋትም አላል እንትኑን ሳልጋፋ ማለት ነው እና ለምን አተው፣ አይ ሐኪም ቤት ሄጄ ነበር እና ትንሽ ኩዊክ ፊክስ ነው የምፈልገው እንጂ ይህንን የሚያስተውኝ ነገር አልፈልግም አለ እና መድኃኒት ሰጥተውኝ ያንን የሚያረጋጋልኝ ነው የምፈልገው። ከመስቀሉ በስተጀርባ በጣም ያለ ክብር አለ። እዚህ ጋር ያለውን እጃችን ላይ ያለውን ነገር መስቀሉ ሳያስተወን እዛ ጋር ያለውን ክብረት የኛ ልናደርገው አንችልም። በሀገራችንም የሚባል አባባል አለ፣ በሬ ሆይ በሬ ሆይ ሳሩን አየህና ገደሉን ሳታይ ይባላል። አረንጓዴ መሆኑን ተመልክቶ ማለት በብዛት በጣም ሰይጣን የሚሸውደን ምንድነው? እሱ አረንጓዴውን ነው የሚያሳየን አይደለ? ከአረንጓዴው በስተጀርባ ያለውን በረሃ ግን አናየው። ማለት መንገድ ላይ በጣም ኃይለኛ ፀሐይ ሰመር ላይ ስትሄዱ ስትነዱ መንገድ ላይ የሆነ ውሃ የሚመስል ነገር ታያላችሁ አይደል? የሆነ ሪፍሌክሽን የሚፈጥረው ነገር እና ቀረብኩ ውሃውን ብላችሁ ስትሉ ርቁ ነው የሚታየው ማለት ነው። ዳት ካይንድ ኦፍ ትሪክ በቃ በህይወታችን ውስጥ ማለት ነው። ማለት ከመስቀሉ በስተጀርባ ያለ ክብር አለ። መስቀሉ ለጥቂት ጊዜ ነው ዋጋ የምንከፍልበት፣ ከዛ በኋላ ያለ ግን ክብር አለ። ሙሴ የፈርዖን የልጅ ልጅ እንዳይባል ወሰነ ብሎ ሲል እኮ መጽሐፍ ቅዱሳችን ምን ብሎ ምንድን ነው የሚለው? ለጊዜው ከሚገኝ የኃጢአት ደስታ ይልቅ ነው አይደል የሚለው። በጊዜው ውስጥ ያለ ሊያስገኝልን የሚችል ነገር ይኖር ይሆናል እና እንደ በሬ ሆይ እንደ በሬ ሆይ እንዳይሆንብን። በጣም ሰይጣን እንድናየው የማይፈልገው ነገር ከመስቀሉ በስተጀርባ ያለውን ክብር ነው ወገኖች። ከመስቀሉ በስተጀርባ በጣም ትልቅ ክብር አለ። ጳውሎስ ለገላትያ ሰዎች ምን ብሎ ተናገራቸው? እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊት በግልጽ ተስሎ ነበረ። ማን መተት አደረገባችሁ? ይህንን ክርስቶስን እንዳትመለከቱት። መስቀሉን ወገኖቼ ከታላቅነት በላይ የሆነ ታላቅነት የሆነን ክብር የያዘ የእግዚአብሔር ምስጢር የተገለጠበት ነው። ዕብራውያን ምዕራፍ 2 ከቁጥር 9 እስከ 10 እንደዚህ ይላል፣ ነገር ግን አለ በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን። ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብሩ ለማምጣት የድነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነበረ። ክርስትና ውስጥ መስቀል ስላለ መስቀል ካለ ደግሞ መከራ አለ። በጣም ይሄንን ወደድንም ጠላንም መቀበል አለብን። በቃ ባጭሩ የትኛውም የምናልፍበት የህይወት አካሄዳችን ዋጋ ይጠይቃል። ስለዚህ የስንዴዋ ቅንጣት ካልወደቀች ካልሞተች በስተቀረ ብዙ ፍሬ ማፍራት እንደማትችል ሁሉ በእኔና በእናንተ ህይወት ውስጥም ያንን ክብረት ለማግኘት ኢየሱስ ክርስቶስ በጣም የላቀውን ክብር ስላየ ምሳሌያችን ስለሆነ ማለት ነው። የእምነታችን ጀማሪ ፈጻሚ የሆነውን ኢየሱስን ብሎ ስለሚል በጣም ሌላ እንድናነበው አይኖት ዛሬ ትንሽ ብዙ የመጽሐፍ ቅዱስ ክፍሎችን አብዝቻለሁ፣ ግን እንድናነበው የምፈልገው ሌላኛው ክፍል ዕብራውያን ምዕራፍ ራእይ ምዕራፍ 5 ላይ እንደዚህ ብሎ ይናገራል። ይሄ በጣም የመስቀሉ ይሄ የሚከፈለው ዋጋ ታላቅነት ምን ያህል እንደሆነ ለማሳየት አነበዋለሁኝ። እንደዚህ ይላል ምዕራፍ 5 ከቁጥር 8 ጀምሮ እንደዚህ ይላል፣ መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገነንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሙንም ትፈታ ዘንድ ይገባሃል፣ ታርድሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው። በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋት ሺህ ጊዜ ሺህ ነበረ። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋና በረከትም ሊቀበል ይገባዋል አሉ። በሰማይና በምድር ከምድርም በታች በባህርም ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ለተቀመጠው ለበጉም ይሁን ሲሉ ሰማው። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ። በጣም የሚገርም ነው። ኢየሱስ ክርስቶስ በግ የሆነው እርሱ በመስዋዕትነት የከፈለውን ዋጋ በመስቀል ውስጥ የተገኘውን ክብር ወገኖቼ፣ ሳምሶን በሞቱ የገደላቸው በሕይወት እያለ ከገደላቸው በለጠ ብሎ ይናገራል። ማለት እንግዲህ ሳምሶን በሞቱ የገደላቸው በሕይወት እያለ ከገደላቸው የበለጠ ነው ብሎ ካለ ኢየሱስ ክርስቶስ በሕይወት ኖሮ ያ ከሰራው ይልቅ በመስቀል ላይ በመስዋዕትነት በመዋል ለርሱ የዋጃቸው የላቁ የበዙ ነበሩ። እነዚህ ሰዎች መጥተው ለጠየቁት ጥያቄ መልስ ሲመልስ ኢየሱስ ክርስቶስ የመለሰላቸው መልስ ምንድን ነው? እሱ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል፣ እውነት እላችኋለሁ የስንዴ ቅንጣትም ወድቃ ካልሞተች በቀር ብሎ ስለሞቱ ይናገራል። ኢየሱስ ክርስቶስ ስለ ራሱ ሲናገር ባጭሩ እነዚህ ሰዎች ለሚጠይቁት ጥያቄ እንዲህ አላዛርን እስኪ እዩት ከሞት የተነሳውን ብሎ ማለት መመለስ ይችል ነበር። በጣም ቀላል ነው አለ ሰዎችን ኮንቪንስ ለማድረግ። አላዛር ከሞት ተነስቷል፣ ምስክር ነው። ባለፈው ስንናገር እንደውም አላዛርን ሁሉ ለመግደል ፈሪሳውያኖች ይፈልጉ ነበረ። ምክንያቱም በአላዛር ምክንያት ብዙዎች በክርስቶስ ማመን ጀምረው ስለነበረ ማለት ነው። ስለዚህ ኢየሱስ አላዛርን ማሳየት ይችል ነበረ። አላዛር ከሞት ተነስቷል አይደለም የኢየሱስ ክርስቶስ ግብ ተልእኮ የሚፈጸመው የሚሰራው በመስቀል ላይ በሚያደርገው በሚሰራው የአባቱ ፍቃድ በመፈጸም ነው። ኢየሱስ ክርስቶስ ያቺን በለስ ባያት ጊዜ ፍሬ እንደሌላት ሲያይ ረገማት ይላል አይደለ? ኢየሱስ ክርስቶስ ግን የተሰቀለበትን እንጨት መጽሐፍ ቅዱስ በእንጨት ላይ የተሰቀለ የተረገመ ይሁን ብሎ ይናገራል አይደለ? ፍሬ ያላት የምትመስል ነገር ግን ፍሬ የሌላት በለስ ነበረች። የተረገመ የሚመስለው ያ መስቀል ግን ብዙ ፍሬን ማፍራት ችሏል። በጣም እንትኑ ይሄ ፓራዶክሱ በጣም የሚገርም ነው። ፍሬ ያላት የምትመስል በለስ ፍሬ አልነበራትም። በእንጨት ላይ የተሰቀለ የተረገመ ይሁን ብሎ ይላል፣ ነገር ግን በእንጨት ላይ ውሎ ብዙዎችን ለእርሱ ምን አድርጓል? ማርኳል። አንድ ሰው ምን ብሎ ተናገረ? አይሁዳውያኑ ባለማመን ኢየሱስን ሲገድሉት አለ፣ አሕዛብን ደግሞ በማመናቸው ብዙዎችን አትርፏል። ለመብዛት መሞት ግድ ነው። ሕይወቱን የሚወድ ያጣታ፣ በዚህ ዓለም ሕይወቱን የሚጠላ ግን ለዘላለም ሕይወት ይጠብቃታል። በራሳችን ሕይወት ትርጉምን ስለማትሰጠን ነው ኢየሱስ ክርስቶስ ለእኔና ለእናንተ ሊሞት ወደ ምድር የመጣው። ኢየሱስ ክርስቶስ ሕይወትህን ስጠኝና ሕይወቴ ልስጥህ ብሎ ያለበት ምክንያት በራሳችን እኔና እናንተ የሕይወትን ትርጉም ማግኘት ስለማንችል። በጣም እኮ ሰዎች ስለ ሕይወት እኮ ብዙ ጥያቄ አላቸው አይደል? እኔ ማን ነኝ? ከየት ነው የመጣሁት? ወዴት ነው የሚሄደው? አረ ብዙ አሁን በጣም በተለይ ዓለማችን ላይ የሚከሰቱ ክስተቶችን ጠጋ ብላችሁ ስታዩ በጣም ያስደነግጣል። ዋት ኢዝ ወመን የሚል እንትን አይታችሁ እንደሆነ አላውቅም። እና ዋት ኢዝ ወመን የሚል እስ ቢግ አርጊመንት። አሁን በጣም ሰው በጣም ትርጉም ማግኘት ይፈልጋል። እግዚአብሔር ወንድ ሴት አድርጎ ፈጠረን ብሎ መጽሐፍ ቅዱስ ይናገራል አይደለ? ሰው ግን ትርጉም ለማግኘት ስለሚፈልግ ኢየሱስ ክርስቶስ ሕይወቱን የሚያጣ ስለማን? ስለ እኔ ያገኛታል ብሎ ሲል በክርስቶስ ያለውን የሕይወት ትርጉም እንድናገኝ ማለት ነው። የወደቀው አዳም ማንነታችንን ያንን በመካድ አዲስ ሆኖ ደግሞ የመጣውን አዳሙን እርሱን ክርስቶስን በመቀበል በሕይወታችን ያንን የእርሱን ሕይወት ተካፋዮች መሆን እንችላለን። ክርስትናችን የሥጋን ፈቃድ ማድረግን የሚጠላ ማለት ነው። ክርስቲያን ተብሎ ሲባል የሥጋውን ፈቃድ የሚጠላ አሁን የክርስቶስ ፍቅር ግድ ይለናል አለ ጳውሎስ። ምክንያቱም አንዱ ስለ ሁሉ እንደሞተ እርግጠኞች ሆነናል፣ ከዚህም የተነሳ ሁሉ ሞተዋል፣ በሕይወት ያሉትም ለሞተላቸውና ከሞት ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 እስከ 15። አንድ ሰው በጣም የሚገርም ነገር ተናገረ። ልንሞትለት ለሚገባን ነገር ተነስተን ልንኖርለት ለማይገባን እንዳንኖር እንጠንቀቅ። እድገመው። ልንሞትለት ለሚገባን ነገር ተነስተን ልንኖርለት ለማይገባን ነገር እንዳንኖር እንጠንቀቅ። በጣም በጣም አድምቀን ልናሰምርበት የሚገባን አባባል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይም ደግሞ በዚያ ይሆናል። የእኔና የእናንተ ኃላፊነት መከተል ነው። ከዛ ደግሞ በዛ ትዕዛዝ ውስጥ መኖራችን የሚፈጥርልን ደስታ አለ። እኔም ባለውበት አገልጋይም ደግሞ በዚያ ይሆናል። ጌታ ሆይ አለ አንድ ሰው ሲጸልይ፣ ሶስት ነገሮችን ዕለት ዕለት እጠይቅሃለሁኝ። አንተን በግልጽ እንዳይህ አድርገኝ፣ የበለጠ እንድወድህ አድርገኝ፣ በበለጠ ቅርበት እንድከተልህ እርዳኝ። ግሩም ጸሎት ነው አይደል? በግልጽ እንዳይህ፣ የበለጠ እንድወድህ፣ በበለጠ ቅርበት እንድከተልህ ዕለት ዕለት ይህን እንሻለሁ። ወገኖቼ ኢየሱስ ክርስቶስ በመሞት ያለውን ትርፋማነት ሲናገር ይህንን ተናገረ። ትንሣኤውን ስናስብ በመስቀል ውስጥ የተሠራውን ሥራ እንድናስብ በጣም እግዚአብሔር ይርዳ። ለዚህ ነው መስቀሉን በጣም ዋና እንድናደርገው የሚፈልገው። ድምፅ ከሰማይ መጣ፣ ከቁጥር 27 እስከ 30 ያለው ወገኖቼ፣ እኔና የእናንተ ሕይወት በጣም የሚወሰነው በክርስቶስ መሥዋዕትነት ውስጥ ነው። ከቁጥር 27 ጀምሮ እንደዚህ ይላል፣ አነበዋለሁኝ። አሁን ነፍሴ ታውካለች፣ ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው፣ ስለዚህም አከበርኩት፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። የሰው ልጆች ሕይወት በጣም መስቀለኛ መንገድ ላይ ያለበት ኢየሱስ ክርስቶስ የመጣበት ዓላማ እግዚአብሔር የአባቱ ድምፅ በተለያየ መልኩ ወደ ክርስቶስ መጥቷል። ሲጠመቅ ወደ እርሱ መጥቷል። ኢየሱስ ክርስቶስ መልኩ በተቀየረ ጊዜ የእግዚአብሔር አብ ድምፅ ወደ እርሱ መጥቷል። ኢየሱስ ክርስቶስ ሲጸልይ ወደ እርሱ መጥቷል። እነዚህ ሁሉ ነገሮች በጣም የሚያተኩሩት እንድናስበው የሚፈለገው ነገር ምንድን ነው? በልጁ የመስቀል ተልእኮ የአብ ክብር እንደሚገለጥ ማሳያ ነው። ወገኖች ይሄ ድምፅ የመጣው ለጌታ ሳይሆን ለእኛ እኔና የእናንተ በጣም የሕይወታችን ውሳኔ ያለው በክርስቶስ ኢየሱስ መሥዋዕትነት ነው። ስለዚህ አባት ሆይ ስምህን አክብረው፣ ከዚያም አክብሬዋለሁ፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። ለእኔና ለእናንተ ዋጋ ያለው ነገር ምንድን ነው? ከመስቀሉ ባለፈ ከመስቀሉ በሚበልጥ ወገኖቼ፣ እኔና የእናንተ ሕይወት በሕይወታችን ውስጥ ኢየሱስ ሊከብርበት፣ ሊልቅበት፣ ሊታይበት የሚገባውን ያንን እናሳይ ዘንድ የዚህ ዓለም ፍርድ እንደተከወነ እንደተከናወነ በመስቀሉ አማካኝነት እንደተሰራ መጽሐፍ ቅዱሳችን ይነግረናል። ቁጥር 31 እስከ 33 ያለውንም ማንበብ እንችላለን። በመስቀል ውስጥ ዓለም እንደተፈረደበት እናያለን። ሰይጣን የመጨረሻው ውድቀቱ የታተመበት መስቀሉ እንደሆነ እናያለን። ሰማይ ደግሞ ድል አድራጊነቱ የተጠናቀቀበት የተሰራበትን የወንጌልን ባለድል ያደረገውን ቁልፍ የሆነውን ምስጢር እንመለከታለን። ወንጌል ያለ መስቀሉ ትርጉም የለው። ወንጌል ያለ ክርስቶስ መስዋዕትነት ምንም ዋጋ የለው። ወንጌል የትኛውንም አይነት ቅጽል ስም ሰጥተነው በምንም አይነት ብንሰብከው፣ ነገር ግን ከመስቀሉ ውጭ ከሆነ ትርፍ የለው። የክርስቶስ መስቀል የሰይጣንን ድል መነሳቱ ማሳያ ነው። እንግዲህ አስቡት፣ አይሁዳውያኑ ወይም ደግሞ በዛን ዘመን የነበሩትን ሰዎች ስትመለከቱ የእግዚአብሔር ፍርድ መፈጸሚያ መሆናቸውን ስታዩ ጌታን ባልሰቀሉት ነበር ብሎ መጽሐፍ ቅዱስ ይናገራል። ማንን? አምላክ የሆነውን ጌታ። እግዚአብሔር በሰው ውስጥ ያለውን የክፋት ጥግ የገለጠበት፣ የክፋትን ጥግ ያሳየበት፣ ያንን የምናየው በመስቀሉ ያደረጉት የሰሩትን ስራ ስንመለከት ነው። በጣም የሚገርመው ነገር ግን በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ተረከዙን ተቀጠቅጣለህ ብሎ የተነገረውን ያንን ቃል ፍጻሜ የምንመለከተው በመስቀሉ በቀራኔው በተሰራው ስራ ነው። ተፈጸመ የሚለው ቃል የተሸናፊነት ድምፅ አይደለም፣ የድል ብስራት ነው። ኢየሱስ ክርስቶስ ተፈጸመ ብሎ ሲል የሆነው ነገር ምንድን ነው? እሱ መጋረጃው ለሁለት ተቀደደ ይላል አይደለ? ሰዎች ከእግዚአብሔር ጋር መገናኘት የማይችሉበት ነገር ነበረ። ነገር ግን ኢየሱስ የአባቱን ፈቃድ ለማድረግ በፈቃደኝነት ወደ ምድር በመምጣት የሰራው ስራ እንዲፈጸም ያደረገው ነገር አለ። ምንን አደረገ? ሰውን ከእግዚአብሔር ጋር አስታረቀ። ክርስቶስ በመስቀሉ ከፍ ብሎ ተሰቅሏል። ኢየሱስ ክርስቶስ እንደተናገረው ወደ ላይ ከፍ ከፍ ባልኩኝ ጊዜ ኢየሱስ ክርስቶስ በመስቀል ላይ መሰቀሉን ስታዩ ያ የክርስቶስን ልቀትና ከፍታውን እንመለከታለን። ስለ ብርሃን ልጆች ይናገራል። እዛው ምዕራፍ 12 ከቁጥር 34 እስከ 36 የብርሃን ልጆች ወገኖቼ ሆነን መገኘታችን ማሳያው ብርሃንን መውደዳችን ጨለማን መጥላታችን። መርሳት የሌለብን ነገር ሰዎች ጨለማን የሚወዱ ከሆነ ብርሃንን ማየት አይችሉም። ብርሃን ወደ እነርሱ መጣ ይላል አይደለ? ግን አልተቀበሉትም። ዮሐንስ ወንጌል ምዕራፍ 1 ላይ አይናቸውን አውቀው ስለሚጨፍኑ የብርሃኑን ጉልበት መረዳት አይችሉም። እንግዲህ የሰው ፈቃድ እግዚአብሔር ማነው? የሰው ፈቃድ እግዚአብሔር ሉዓላዊ ምርጫ እንዴት ይሆናል አናቅ። ግን በዛ ውስጥ ግን ለዚህ ለብርሃን ሊኖራቸው የሚገባውን ስፍራ በመከልከላቸው ራሳቸውን በመግታታቸው የመስቀሉን እውነት ማየትና መመልከት አቃታቸው። ወገኖች እኔና የእናንተ በክብረት ውስጥ ያለውን ውርደት የመስቀሉን ደግሞ ስራ በሕይወታችን እንዴት ነው የምንረዳው? ክርስቶስን የሚፈልገውን ማንነታችንንስ እንዴት ነው የምናየው? እግዚአብሔር በእውነት ይርዳን። አሜን። አንድ ላይ በእግዚአብሔር ፊት